Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። በምሽቱ ከሚሰሙት ጉዳዮች መካከል
እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆን የሚል ስጋት አለኝ። አይ ክትባት ተገኝቷል በቃ ኑ እንገናኝ ኑ አንድ ላይ እንሰብሰብ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ።
በቅርቡ በዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት ከተሰጣቸው የጤና ባለሙያዎች መካከል አንዱን ኢታና ጨመዳን ነው የሰማነው። አብሮን ያመሻል።
ወርልድ ፕሮግራም ማሽላ አቅርቦ ነበር እና ጥሬ ነው የተፈጨ አይደለም የቀረበስ። እንግዲህ ያስደገኛው እዛ የወጣው ያለ ሰው ሁሉ እንዳለ ሊቆረጥመው ካለ ነው በስተቀር ቢያገረም የበራበትም ቻንስ የለውም።
ተሾመ ኪሮስና አሁን ደግሞ የሰማነው ወደ ሱዳን እየተሰደዱ የሚገኙ ኢትዮጵያንን ለማገዝ ጥረት እያደረገ ስላለው የስደተኞች ማህበር ቆየት ብሎ ይነግረናል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ያከናውናል። በመቀጠል ስመኝሽ የቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የኢትዮጵያ መንግስት ትግራይ ክልል ውስጥ ያካሄደው ወታደራዊ ዘመቻ ህጋዊ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ተናገሩ። በመስራቅ አፍሪካ የልማት በይነ መንግስታት ወይም በመጽሐረ ቃሉ በኢጋድ የመሪዎች ስብሰባ ላይ ዛሬ ንግግር ያደረጉት መሐመድ የሀገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቷን ለመጠበቅ የተወሰደ ቆራጥ እርምጃ ነው ብለዋል። የህብረቱ ሊቀመንበር ያሰሙትን ቃል እንደ ዲፕሎማሲያዊ ድል ይቆጠራል ያለው የኢትዮጵያ መንግስት የአፍሪካ ህብረትም ሆነ የኢጋድ አቋም የአባላት አገሩ አቋም መሆኑን ጠቅሷል። በሌላ በኩል የኢትዮጵያና የሱዳን የጋራ ድንበር ኮሚሽን ስብሰባ ሰሞኑን በሁለቱ አገሮች አዋሳኝ አካባቢዎች በተከሰተው ግጭት ዙሪያ እንደሚነጋገር ተገልጿል። ዘገባው የእስክንድር ፍሬው ነው። ኢትዮጵያ በቀጣዮቹ 10 አመታት ለተለያዩ አገልግሎቶች የሚውሉ 3 ሳተላይቶችን እንደምታመጥቅ የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ትላንት በአዲስ አበባ ኢትዮጵያ የመጀመሪያውን ሳተላይት ወደ ህዋ ያመጠቀችበትን አንደኛ አመት ቀን አክብሯል። በክብረ በዓሉ ላይም በስፔስ ሳይንስ እና ቴክኖሎጂ ዘርፍ አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። ዜናውን ከአዲስ አበባ ያደረሰችን ፀሐይ ዳምጠው ናት። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል በሀገሪቱ የሚገኙ ሁሉም ክልሎችና በአንዳንድ የገጠር አካባቢዎች የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ ከማክሰኞ ታህሳስ 13 ከጧቱ 12 ሰዓት ጀምሮ ተግባራዊ የሚሆን ሁሉንም አይነት እንቅስቃሴ የሚገድብ አስቸኳይ መመሪያ ይፋ አደረገ። መመሪያው አስፈላጊና ሊቋረጡ የማይችሉ እንዲሁም በሚመለከተው አካል ከተፈቀዱ የልማት የአገልግሎትና የደህንነት ስራዎች በስተቀር በመላው ሀገር ሁሉም አይነት እንቅስቃሴዎችን የሚከለክል ነው። ሁሉም ዜጋ መመሪያውን የመተግበር ግዴታ እንዳለበት ያመለከተው ከፍተኛ ግብረ ኃይሉ መመሪያውን በሚጥሱ ሰዎች ላይ ህጋዊ እርምጃ እንደሚወስድ ጥብቅ ትዕዛዝ አስተላልፏል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ወደ ሀገሪቱ የሚገቡና የሚወጡ ጉዞዎችን በተለይም የቃጭነትን በተመለከተ የቀውሶች ጉዳይ ኮሚቴያቸውን ሰብስበው ሊያነጋግሩ መሆኑ ተመልክቷል። በኢንግላንድ በከፍተኛ ፍጥነት እየተዛመተ ያለው አዲስ አይነት የኮሮና ቫይረስ በፈጠረው ስጋት ሳቢያ ትላንት እሁድ በርካታ የአውሮፓና የመካከለኛው ምስራቅ አገሮች ከብሪታንያ የሚገቡ ጉዞዎችን ከልክለዋል። ፈረንሳይም ከትላንት እሁድ ጀምራ ማንኛውንም የመንገደኛ ሚሆን የቃጭነት ጉዞ ለ48 ሰዓታት ከልክላለች። በዚህም ርምጃ የተነሳ በየቀኑ በሺዎች የሚቆጠሩ የጭነት መኪናዎች የሚመላለሱበት ፈረንሳይና እንግሊዝን የሚያገናኘው እንግሊሽ ቻናል ተዘግቷል። አየርላንድ፣ ጣሊያን፣ ኦስትሪያ፣ ቤልጅየም እና ኔዘርላንድም ከብሪታንያ የሚነሱ በረራዎችን የከለከሉ ሲሆን ካናዳ፣ እስራኤል፣ ኩዌት እና ሳውዲ አረቢያ ተቀላቅለዋቸዋል። የዩናይትድ ስቴትስ የተወካዮችና የህግ መወሰኛ ምክር ቤቶች በኮሮና ቫይረስ ምክንያት የኢኮኖሚ ጫና የገጠማቸውን አሜሪካውያን ቤተሰቦችንና የንግድ ተቋማትን ለመደጎም የሚያስፈልግ 900 ቢሊዮን ዶላር ዛሬ ላይ ድምጽ እንዲሰጡ ይጠበቃል። የዲሞክራቶችና የሪፐብሊካውያን መሪዎች ምን ያክል ገንዘብ መመደብ አለበት በሚልና ትኩረቱ በስራ አጥነት ድጎማ ላይ ወይስ የሀገሪቱ ኢኮኖሚን በማንቀሳቀስ ላይ መሆን አለበት በሚሉ የድርድር ነጥቦች ላይ ለሳምንታት ሲከራከሩ ከቆዩ በኋላ ነው የ900 ቢሊዮን ዶላር ለመመደብ የተስማሙት። የሚመደበው ገንዘብ ለአብዛኞቹ ሰዎች 600 ዶላር ድጎማ መስጠትን እንደሚያካትት፣ በአመት ከ75000 ዶላር በላይ ለሚያገኙት ደግሞ ቀስ በቀስ እየቀረ እንደሚሄድ የህዝብ ተወካዮችና የህግ መወሰኛ ምክር ቤት መሪዎች ትላንት አስታውቀዋል። አዲሱ ውሳኔ ኮቪድ-19 ባሳደረው የኢኮኖሚ ጫና ምክንያት ሰራተኞችን ለማስወጣት የተገደዱት የንግድ ተቋማት ለሰራተኞቻቸው ደሞዝ እንዲከፍሉ የሚያስችላቸው 284 ቢሊዮን ዶላር እንደሚያካትትም ታውቋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዘገባዎቻችንን ለማግኘት ቪኦኤ አምሃሪክ ከተሰኘው ድረ ገጻችን በተጨማሪ የማኅበራዊ ገጾቻችን ጥሩ አማራጮች ናቸው። ወደ ቀዳሚው ዘገባ እናምራ። በግዙፉ የአሜሪካ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ሕክምና ቴክኖሎጂ ኩባንያ ባዮ ኢንቴክ በጋራ የሰሩት የኮቪድ-19 መከላከያ ክትባት በአሜሪካን አገር መሰጠት ከጀመረ አንድ ሳምንት አስቆጥሯል። ሎንግ አይላንድ ጂዊሽ በተሰኘ የጤና ተቋም ውስጥ የምትሰራው ነርስ ሳንድራ ሊንስሌይ የመጀመሪያው ከቤተ ሙከራ ውጭ የተሰጠውን ክትባት ከወሰደች በኋላ በርካታ የጤና ባለሙያዎችና ሌሎች ለቫይረሱ ተጋላጭ ሆነው የሚሰሩ ባለሙያዎች በቅድሚያ ክትባቱን እየወሰዱ ይገኛሉ። ለመሆኑ የኮቪድ-19 ክትባት አወሳሰድ ምን አይነት ነው? ክትባቱ ከተወሰደ በኋላስ የሚኖረው ስሜትስ ምን ይመስላል? እነዚህን ጥያቄዎች ለመመለስ ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያ የጤና ባለሙያዎች መካከል አንዱ የሆነውን ኮሎራዶ ክፍለ ግዛት ውስጥ በሚገኘው ሆስፒታል ውስጥ በሽተኞችን የማማከር አገልግሎት የሚሰጠውን ኢታና ጨመዳ ዲሳሳን ጋብዘናል። ኢታና ቆይታውን ያደረገው ከስመኝሽ የቆየ ጋር ነው፣ እንደሚከተለው ተሰናድቷል።
ሙሉ ስምህንና የምትሰራውን ስራ እስኪ ለአድማጮች አስተዋውቅልን።
ኢታና ጨመዳ ዲሳሳ እባላለሁኝ። የምኖረው በአሜሪካን አገር ኮሎራዶ በሚባለው ግዛት ነው። ሙያዬ ደግሞ በሆስፒታል ውስጥ ቻፕለን ሆኜ አገለግላለሁ። ቻፕለን ማለት ለበሽተኞች ስሜታዊና መንፈሳዊ ችግር ላጋጠማቸው በሽተኞች የምክር አገልግሎት የመስጠት ስራ ነው የምሰራው።
እሺ፣ እንግዲህ ለኮቪድ-19 መከላከያ ሆኖ እንዲያገለግል በፋይዘር ኩባንያ የተሰራውን ክትባት ከወሰዱ የመጀመሪያ ሰዎች አንዱ ነህና መቼና እንዴት ነው ክትባቱን የወሰድከው? እስኪ ከሱን ጀምር።
በምሰራበት ሆስፒታል ውስጥ ስራቸው በቀጥታ በኮቪድ-19 በሽታ ከተያዙ ሰዎች ጋራ በቀጥታ የሚገናኝ ባለሙያዎች እኔን የመሳሰሉ እንደዚሁም ደግሞ ሐኪሞች፣ ነርሶች በተለይ ደግሞ በኤመርጀንሲ ዲፓርትመንት ውስጥና በአይሲዩ ዲፓርትመንት ውስጥ ያሉ የጤና ባለሙያዎችን እንድንወስድ እድሉ ስለተሰጠን በዛ አጋጣሚ ነው የወሰድኩት። ክትባቱን የወሰድኩት ዲሴምበር 17 ነው የወሰድኩት።
ክትባቱ በምን መልክ ነው የሚሰጠው? ከወሰድከው በኋላ የተሰማ ስሜት ምን ይመስላል?
ክትባቱን የወሰድኩት እንደ ማንኛውም የፍሉ ክትባት በክርን የሚሰጥ በመርፌ አድሚኒስትር የሚደረግ ክትባት ነው። ክትባቱን ልንወስድ በምንገባበት ሰዓት መሙላት ያለብን የጤና ጥያቄዎች የያዘ ፎርም አለ። ከዛ በኋላ ክትባቱን እንደ ማንኛውም ክትባት በክርን በዛ ነው ክትባቱ የተሰጠን። ክትባቱን ከወሰድን በኋላ ደግሞ ለ15 ደቂቃ አርፈን እንድንቀመጥና አረፍ ብለን ለውጥ ካለው ወይም ደግሞ የሚሰማን ለየት ያለ ኖርማል ያልሆነ ስሜት ካለ ቼክ አድርገውን፣ በተለይ ደግሞ ፋይዘር ቢያዘጋጀው ክትባት ሁለተኛ ዙሩ ከ3 ሳምንት በኋላ ከ21 ቀን በኋላ ተመልሶ ስለሚወሰድ ከ21 ቀን በኋላ መተን የምንወስደውን ክትባት የምንቀበልበትን የቀን ቀጠሮ አስይዘውን ነው እየተሰናበት ነው ማለት ነው።
አንተ ከወሰድክ በኋላ የተሰማ ስሜት ምን ይመስላል? እንዳልከው ከወሰድክ በኋላ ለ15 ደቂቃ ከተቀመጥክም በኋላ ሊሆን ይችላል፣ ወይም ደግሞ ወደ ቤት ከሄድክ በኋላ ጤናህ ላይ ያየኸው ለውጥ አለ?
እንግዲህ እስካሁን ድረስ በጤናዬ ላይ ያየሁት ለውጥ የለም። ጤንነቴ ተመሳሳይ ነው።
እንግዲህ የኮቪድ-19 ክትባት መገኘቱና ለህዝብ መሰጠት እንደሚጀምር ከተገለጸ በኋላ በዋናነት መነጋገሪያ የሆነው ሰዎች ፈቃደኛ ሆነው ክትባታቸውን የመወሰዳቸው ጉዳይ ነው። ክትባቱ የጎንዮሽ ጉዳት ሊኖረው ይችላል በሚል ፍራቻ ብዙዎች በክትባቱ ላይ ገና እምነት የላቸውምና እስካሁን የሰማኸው ወይም ያየኸው ችግር አለ? ምናልባት ክትባቱ ሊያስከትል ይችላል የሚባሉ የጎንዮሽ ጉዳቶች አሉት?
ማንኛውም ክትባት ለመጀመሪያ ጊዜ በሚመጣ ሰዓት ሰዎች በጥርጣሬ ወይም ደግሞ ወዲያውኑ 100% ለመቀበል ሊከብዳቸው ይችላል። ነገር ግን እኔ ይሄን ክትባት ለወስድ ስል ከጓደኞቼ እንደዚሁም ደግሞ ከቤተሰባችን መካከለ የህክምና ባለሙያ የሆኑ ሰዎችን አማክሬ በዛ የተወሰነ መበረታታት አግኝቼ ነው ይሄንን ለመውሰድ የፈለኩት። ከዛ ባሻገር ምንም አይነት ክትባት 100% ጥቅም እንጂ ምንም አይነት ጉዳት የለውም የሚባል ክትባት እስካሁን ድረስ አልሰማሁኝም። እያንዳንዱ ክትባት ሰውነታችን ውስጥ በሚገባ ሰዓት እንደየሰው፣ እንደየጤናው፣ እንደየእድሜው በተለያየ ደረጃ የተወሰነ ሳይድ ኢፌክት ሊኖረው ይችላል። ያ ደግሞ በተቻለ መጠን እንዲያንስ ይደረግ ይሆናል እንጂ ማንም መድኃኒት የሚያመርት ተቋም ወይም ደግሞ ክትባት የሚሰራ ድርጅት የኔ ክትባት ሙሉ በሙሉ 100% ነፃ ነው የሚል አይነት የማረጋገጫ የሚችልበት ሁኔታ ላይ አይደለም ያለ ነው። ነገር ግን ሰዎች ኮምፎርታብል በሚሆኑበት መጠን አመዛዝ ነው ሊያረጉ ይገባል ብዬ አስባለሁ። እኔ በመሰራበት መስሪያ ቤት ሁሉ ጊዜ በእንደዛ አይነት ፍርሃት ውስጥ ይሄ በሽታ ወደ ቤቴ ይሄድ ይሆን፣ እኔን ይዘኝ ይሆን፣ እስካሁን ሲዞኝ ይሆን የሚል ፍርሃት ውስጥ ስለምኖር ይሄንን ክትባት ለኔ መውሰድ የሚያስኬድ ውሳኔ ነው ብዬ አስባለሁኝ።
ለብዙዎች ያለፈው ይሄ አሁን ያለንበት የሚያልቀው አመት በጣም ከባድ አመት ነበረ። በተለይ ደግሞ በህክምና ሙያ ውስጥ ያለ ሰው እንዳልከው የበለጠ ተጋላጭ ሆኖ ብዙ የጭንቅ ወራትን ያሳለፈበት ጊዜ ነበርና እንግዲህ አንተ ለህክምናው ቀረብ ያልክ ስለሆነ ለሙያው ይሄ አመት ምን ይመስል ነበር ባንተ እይታ?
እንግዲህ ይሄ አመት ከባድ አመት የሚባል ነበር። ይህ ማለት ምን ማለት ነው? በሽታውን ይዤ ሄዳለሁኝ፣ እኔንም ደግሞ ይዘኝ ይሆን፣ እኔ ደግሞ አልፌ ለሌላ ለልጆቼ፣ ለቤተሰቤ፣ ለባለቤቴ ይሄንን በሽታ አስተላልፍ ይሆን የሚለው ጭንቀት በእርግጥ በጣም ያስጨንቃል። ነገር ግን በዛው መጠን ደግሞ በዚህ በሽታ ተጎድተው የሚመጡ በሽተኞችን ከነሱ ጋር በአልጋቸው አጠገብ ሆኖ ሲጎዱ ማየት ወይም ደግሞ ህይወታቸው ሲያልፍ በሩቁ ማየት ወይም ደግሞ የታመሙትን ሰዎች ቤተሰብ ገብቶ መጠየቅ ስለማይችል በዙም ኮንፈረንስ በማድረግ በምስል ብቻ ቤተሰባቸውን የሚወዱትን ሰው ማየት እንዲችሉ ያንን ማስተባበር በጣም ከባድ ነበር። በጣም የስነ ልቦና ጭንቀትን ያመጣል። አንዳንድ ጊዜ ደግሞ ይሄ በሽታ እኮ ውሸት ነው ወይ እንደዚህ የሚባሉ ነገሮችን የሚናገሩ ሰዎች ደግሞ በቦታ ሆነን ሰዎች ሲጎዱ የምናየውን ባለሙያዎች እንዳው በእኛ ቦታ በሆኑና ባዩት ነበረ የሚያሰኝበት ጊዜ አለ። ስለዚህ ተለያየ ደረጃ አለው ይሄ የሚሰማኝ ስሜት ማለት ነው።
ይህን ያህል የታማሚ ቁጥር እንዳለ ሆኖ በሽታው እየጨመረ እንዳለ ሆኖም ግን ብዙ ሰው በተለይ መጀመሪያ ላይ ሲያደርግ የነበረውን አይነት ጥንቃቄ አያደርግም። ይጣሉ የነበሩ ክልከላዎችን ከኢኮኖሚና ከማህበራዊ ግንኙነቶች አንጻር አስቸጋሪ ሆኗልና አሁን ምናልባት የዚህ ክትባት መገኘት በዚህ ላይ ምን አይነት ጥቅም አለው ትላለህ? የሚያመጣው ለውጥ ይኖር ይሆን?
እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆን የሚል ስጋት አለኝ። አይ ክትባት ተገኝቷል፣ በቃ ኑ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። ስለዚህ አሁን ማበክሬ መናገር የምፈልገው ነገር ምንድን ነው? ክትባት ተገኘም አልተገኘም ሰው በራሱ ሊያረጋቸው የሚገባቸውን ጥንቃቄዎች እንዲያረግ፣ እጃችንን እንድንታጠብ፣ ፊታችንን በማስክ መሸፈን፣ አፍና አፍንጫችንን እንድንችል፣ ከዛም በተረፈ ደግሞ አካላዊ ርቀትን ማድረግ እንድንችል አሁንም ማሳስበው ይሄንን ነው።
ክትባቱን ከወሰድክ በኋላ በትዊተር ድረ ገጽህ ላይ ለራሴም ለቤተሰቤም ስል ተከትቤያለሁ ብለህ ጽፈሃል እና ምናልባት ይሄንን ክትባት መውሰድ ለሚፈሩ ሰዎች ክትባቱን መውሰድ ምን ማለት ነው፣ ካንተ አልፎ ለሌላ ሰው ያለው ጠቀሜታ ምንድን ነው የሚለውን መልእክት የምታስተላልፈው ካለ?
ይህን ክትባት ልውሰድ አልውሰድ የሚባለው ጥያቄ እንደየሰው የተለያየ ሀሳብና ጭንቀት ሊያመጣ ይችላል። ስለዚህ እኔ የምመክረው ምንድን ነው፣ እድሉ ከተገኘ የምታምኑትን የጤና ባለሙያ በማማከርና እነኛ የጤና ባለሙያዎች በሚመክሯችሁ መሰረት ይህን ክትባት መውሰድ ወይም አለመውሰድ የሚባለውን ውሳኔ ባገናዘበ ሁኔታ ውሳኔ እንድትወስኑ አበረታታችኋለሁ። ከዛ በተረፈ ግን ሚዛን የማይደፉ አይነት ነገሮችን በመናገር conspiracy theories በማናፈስ ሰዎች ራሳቸውን ማዳን እንዳይችሉ ከማድረግ እንድንቆጠብ በዚህ አጋጣሚ በትህትና ጠይቃለሁኝ።
እሺ ኢታና እንግዲህ በዚህ በኮሮና ቫይረስና ለሱ ተብሎ ለመከላከያ ተብሎ በተሰራው በአዲሱ ክትባት ዙሪያ ያለህን የግልህን ልምድ እና በስራ ዙሪያ የምታየውን ስላካፈልከን በአድማጮቹ ስም በጣም አመሰግናለሁ።
ምንም አይደል፣ በጣም አመሰግናለሁ እኔም።
ዓለም አቀፍ የስደተኞች ተቋም በሱዳን ያሉ ኢትዮጵያውያን ስደተኞችን ለመርዳት የአስቸኳይ ጊዜ ድጋፍ በማሰባሰብ ላይ ይገኛል። ስደተኞችን በተገቢው ሁኔታ ለማገዝም ከ150 ሚሊዮን ዶላር በላይ እንደሚያስፈልገው የተባበሩት መንግስታት ድርጅት ይፋ አድርጓል። በሱዳን የኢትዮጵያውያን ስደተኛ ልጆች የሆኑት ትውልደ ኢትዮጵያን ስደተኞች ማህበር የሆነው የኢትዮጵያን ወጣቶች የስደተኞች ማህበር በሱዳን ሐሻባትና ኡምሩኩባ ካምፕ ለሚገኙ ኢትዮጵያን ምግብ፣ ልብስና ቁሳቁስ በማሰባሰብ ለመርዳት እየጣሩ ይገኛሉ። ኤደን ገረመው ከቡድኑ ሰብሳቢ መካከል አንዱ የሆነውን ተሾመ ኪሮስን አነጋግራለች።
ላለፈው ግማሽ ምዕት ዓመት ያህል ኢትዮጵያውያን በተለያየ ጊዜ የሀገራቸውን ስርዓት በመቃወም አለያም ግጭትና ጦርነትን ሽሽት ወደ ጎረቤት ሀገራት ሸሽተዋል። በዋናነት ኢትዮጵያውያን ስደተኞችን በመቀበል የምትታወቀው ሀገር ሱዳን ስትሆን አሁንም ድረስ ለኢትዮጵያውያን ስደተኞች በሯን ክፍት አድርጋለች። ከ30ና ከ40 ዓመታት በፊት ወደ ሱዳን ሸሽተው በተለያየ ምክንያት እዛው ለመቅረት የተገደዱ ስደተኞች የወለዷቸው ልጆች ታዲያ በሱዳን አድገው የሁለት ሀገር ሰው በመሆን እንደ ስደተኛ መብታቸው ተከብሮ ሰርቶ ለመብላት የዜግነት ጥያቄ እንዲከበርላቸው የኢትዮጵያን ወጣቶች የስደተኞች ማህበር በሱዳን የሚል በመመስረት ጥያቄያቸውን ማቅረብ ከጀመሩ ሰነባብተዋል። እነዚህ ወጣቶች ከስድስት ሳምንታት ወዲህ ከትግራይ ክልል ወደ ሱዳን ለገቡ ኢትዮጵያውያን ስደተኞችም የአስቸኳይ ጊዜ የሰብአዊ ድጋፍ ለመለገስ የድጋፍ ማሰባሰቢያ ካዘጋጁ በኋላ ወደ ካሳላ ካምፕ አቅንተው እንደነበረ ተሾመ ኪሮስ ይገልጻል።
በሀገራችን በተፈጠረው ጦርነት ትንሽ የእኛን ጉዳይ ወደ ኋላ ጎትተን እስኪ እዛ ያሉት የተራቦት ወንድሞቻችንም እንደረስ በሚለው ተነሳሳን። እያንዳንዱ ሰው ምንም አይነት የፖለቲካል ነክ ያልሆነ ስራ ነው የምንሰራው። ሰዎቹን እያሰባሰብን በልብስም ሆነ ቤት ለቤት ማለት ነው ህብረተሰቡን ከሱዳኑም ከአንዳንድ ኤርትራውያን ዘዶች የሚመልቁ ጓደኞችን አገዝን። በነበሩ ወደ ሐሻባ የሚባለው የስደተኞች ካምፕ ላይ ደርሰን ያው ለወገኑ ደርሰናል። ያው ልብስም ሆነ የሴትም የህፃንም የወንድም ማለት ነው የምግብ አይነት ልክ እንደ ዱቄት ዘይት፣ ሳሙና፣ ሽንት መኮሮና ምናምን ይህንን ይዘን ማንኛውም ሰው ህብረተሰቡ ነው የሚሰጠን። እኛ ለእያንዳንዱ ሰው በተቻለን መጠን ያው ዛሬን ራሳችን ያከፋፍል ነው። ህዝቡ በጣም ላይ በችግር ላይ ስላለ ኮንትሮል ማድረግ አልቻለም። ለሁሉም ባይደርስም ያስፈልጋቸዋል ለምንለው ሰዎች በከፊሉ
ይደርሰናል። ተሾመ በሐሸባት ያዩት የስደተኞች አኗኗር እጅግ አሰቃቂ መሆኑንም ነው የሚናገረው።
ቦታው በጣም ሀርድ ነው፣ ጫካ ነው። ጫካ ሆኖ ግን ቤቱ ኤሌክትሪክ የለውም። ላዩ ላይ እየፈረሰ ነው። እንትን አዳዳ ጥሩ እንትን አይደለም፣ ኮንፈርተብል አይደለም። በአጠቃላይ ሌላው ወይም የታመሞችን እየዞርን የተቻለ መጠን ደርሰናል። የዛን ጊዜ እኛ በገባንበት እዛ የተወለድ ልጅ አይተናል፣ አግኝተናል። በሄድንበት ጊዜ ወርልድ ፕሮግራምና ቀይ መስቀል ነው የሚባለው፣ እነሱም እዛው አግኝተናቸዋል። በተቻለ መጠን ከእነሱ ጋር ቢስከስ አድርጌ ነበር። ኔ ወርልድ ፕሮግራም ማሽላ አቅርቦ ነበር እና ጥሬ ነው የተፈጨ አይደለም የቀረቡት። እንግዲህ ያ ስደተኛው እዛ የወጣው ያለ ሰው ሁሉ እንዳለ ሊቆረጥመው ካልሆነ በስተቀር ጋገሮም የበራበትም ቻንስ የለውም እና ይነካሻል።
ቅድሚያ ለእናቶችና ለአዛውንቶች አድርገው የተሻላቸውን ያክል መርዳታቸውን የሚናገረው ተሾመ በኡምራኩባ ያለው ችግር ደግሞ ከዚህ የባሰ መሆኑን በመስማታቸው ቀጣይ ጉዟቸውን ወደዛ ለማድረግ ማቀዳቸውን ነው የሚያስረዱ።
በጣም የዛን ጊዜ ቢያንስ ከአስር ወደ 11,000 ስደተኞች ነበሩና እነሱን በርተናል ማለት አልችልም። አብረውን የሄዱ ሰዎች ተጨማሪ 3 መኪናዎች ተላላቅ ጭነው ሄደዋል። እሱም ለእያንዳንዱ ካምፕ ላይ አንዳንድ መኪና ለመስጠት እኛ ደግሞ አሁን በዚህ ሳምንት ቢያንስ የሚመጣው ሐሙስ ለመድረስ ወደ ባኩባ ለመራት ታያለን። ጓደኞቻችን ሄደው ነበርና የምናውቃቸው አምራኩባ ላይ ደግሞ ያለው በጣም ልብ የሚነካ ነገር ነው። በጣም እንጃ የተለየ ነው ምናምን ብለውን እንደዚያ ከሆነ ትንሽ ባለን አቅም ጥሩ ነገር ለይዘን መሄድ የሚል ሀሳብ ነው ያለው።
ላለፉት 3 አስርት ዓመታት በሱዳን የኖሩት ኢትዮጵያውያኖቹ ስደተኛ ወጣቶች በመሰረቱት ማህበር በኩል በሱዳን በስደተኞች ላይ የሚደርሰውን መገለልና በደል ለመቃወም በተለያዩ ሰላማዊ ሰልፎችና የድጋፍ ማሰባሰቦች ጉዳያቸው ትኩረት እንዲሰጠው እየታገሉ ሲሆን፣ እነዚህ አሁን የመጡት አዲስ ስደተኞች እንደኛና እንደ ወላጆቻችን ነበሩ። በቀጣይም የሚያጋጥማቸው የኛ እጣ በመሆኑ ከሰብአዊ መብት ጋር የሚሰሩ ተቋማት ለዚህ ችግር ትኩረት ሊሰጡት ይገባል ይላሉ።
ምክንያቱም እኛ ድሮም እንደነሱ ነበርና መፍትሄ ካልተገኘ ድረስ የነሱም ያን አይነት ድስቁልና ሊደርስባቸው እንደሆነ ነው። አሁንም በዚህ ቀን ማለት ነው በዚህ የሆኑ ሰዎች ነበሩ። ወደ 2 ወር አካባቢ በዩኒስታር በር ላይ ልክ እንደ ሰላማዊ ሰልፍ አለ አይደል፣ እዛ ቁጭ ብለው ማለት ነው ወደ ቤታቸው ሳይሄዱ ወደ 2 ወር አካባቢ ገደማ ኤርትራውያንም ኢትዮጵያውያንም ኮንጎላውያን ነበሩና እነሱ 3 መኪና ጭነው ወደ ሆነ በረሃ ነገር ጭለዋቸዋል። እና ያንን ነው የሚደርስብን ያለን እና ይህንን ነገር ሂውማን ራይትስ ዎች እንደዚህ አካባቢ ስለዚህ ጉዳይ ቢነበርለት አለም ላላወቀው እንዲያውቀው ነው አሁን የሚፈልገው ዋናው።
የኢትዮጵያን ወጣቶች ስደተኞች ማህበር በዋናነት የተመሰረተው በሱዳን ተወልደው ያደጉ ስደተኞችን የመብት ጥያቄ ትኩረት እንዲሰጠው ለማድረግ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ወጣት ጄኒኑስ ፈቃደ ይባላል። በሆንግ ኮንግ የቻይና ዩኒቨርሲቲ የፋርማሲ ትምህርት ክፍል 3ኛ ዲግሪ ወይንም ዶክትሬት ተማሪ ነው። የአፍሪካ ወጣቶች በዩኒቨርሲቲው የትምህርት ዕድል እንዲያገኙና የተለያዩ ትስስሮች እንዲያደርጉ የዩኒቨርሲቲውን አስተዳደር በመጠየቅ ላይም ይገኛል። ዩኒቨርሲቲው በጎ የሚባል ምላሽም ሰጥቶኛል ሲል ለናኮር መልካ ነግሮታል። እንደሚከተለው ይቀርባል።
ስሜ ጄኒኑስ ፈቃደ ይባላለሁ። ከዚህም በፊት በወለጋ ዩኒቨርሲቲ በጤና ሳይንስ ኢንስቲትዩት አስተማሪ ነበርኩ። አሁን የሚገኘው በቻይኒስ ዩኒቨርሲቲ ኦፍ ሆንግ ኮንግ የ3ኛ ዲግሪ የፒኤችዲ በፋርማሲ ትምህርት ዘርፍ ተማሪ ነኝ እና አሁን እዚህ ከመጣ ወደ 5 ወራትን አስቆጥሬያለሁ።
በፌስቡክ ማህበራዊ ትስስር ድረገጽ ላይ ለአፍሪካ ወጣቶች የትምህርት እድል ሊያመቻች የሚችል ፕሮግራምን በተመለከተ ወይም መርሃ ግብርን በተመለከተ ከዩኒቨርሲቲው አመራሮች ጋር ውይይት እንዳደረግ ጽፋን እና እስቲ ስለ እሱ አጫውተኝ። መርሃ ግብሩ እንዴት ነው ተግባራዊ ሊሆንስ የሚችለው?
እዚህ ከመጣው በኋላ እኔ ያየሁት ብዙ ነገሮችን አይቻለሁ። በኢትዮጵያና በአፍሪካ የትምህርት ስርዓቱ በቲዮሪ ላይ ወይም በላብራቶሪ ያልታገዘ ነው እና እዚህ ያለው ደግሞ ኦልሞስት በፕራክቲካል እና በላብራቶሪ የታገዘ ነው።
በተግባር
የታገዘ ነው እና በጣም ልዩነት አለን እና ከዛ ተነስቼ ነው ያየሁት አፍሪካም ተጠቃሚ መሆን አለባት። ስፔሻሊ ደግሞ አፍሪካ እምቅ የተፈጥሮ ሀብት አላት። እዚህ ደግሞ በጣም የተሟላ ላብራቶሪ አላቸው። ስለዚህ እንደመጣው የተማሪዎች ሪፕሬዘንታቲቭ ሆኜ የሚሰማኝ ይሄን ነገር መጠየቅ ነበረብኝ። ያ ደግሞ ሊንኬጅ ወይም ትስስር መፍጠር አፍሪካ ዩኒቨርሲቲ እና እነዚህ ያሉ የተደራጁ ዩኒቨርሲቲዎች ጋር ትስስር ከፈጠር በኋላ በተለያየ ድጋፍ አፍሪካ ተጠቃሚ እንድትሆን እያሰብኩ ነበረ። ከዚህም በፊት ጠይቄያለሁ። ዛሬ ደግሞ ስብሰባውን በዛኛው ኤሪያ ነበረ እና ዛሬ የዩኒቨርሲቲው ቫይስ ቻንስለር ፕሮፌሰር ሮኪቷን እና እንግዶች የተጋበዙት ከአርሜኒያ፣ ከኢንዲያ እንዲሁም የተለያዩ ሀገሮች የተጋበዙ እና ብዙ ተማሪዎችም ነበሩ።
ስንት የአፍሪካ ተማሪዎች ተሳትፈዋል?
በዊት ላይ ከአውሮፓም የተሳተፉ አሉ፣ ከኤሽያም የተሳተፉ ስፔሻሊ ከቻይና የተሳተፉ ከሆንግም የተሳተፉ አሉ። እንዲሁም የዩኒቨርሲቲው አመራር እና ወደ 12 ሰዎች ሆኔ ነው እንትን እያደረግ ነው። ከአፍሪካ እኔ ነኝ እና ስለዚህ ግድ ኢትዮጵያ ወክዬ ሳይሆን አፍሪካ ወክዬ መጠየቅ አለብኝ እና የተጋበዝኩም በስብሰባው ላይ አፍሪካን ወክዬ ነው፣ የአፍሪካን ተማሪዎችን ወክዬ ነው የጠየቅኩትም። አፍሪካን ወክዬ አፍሪካ እምቅ ናቹራል ሪሶርስ ወይም ደግሞ ተፈጥሮ ሀብት አላት፣ ግን አልተጠቀምንበትም። ይሄ ደግሞ ባለን የኢኮኖሚ የባጀት እጥረት ስላለ እዚህ ደግሞ የተማሪ እስካሁን ፒኤችዲ ያለው ስራ እስከማጣ ላይ ደርሰዋል እነሱ። ስለዚህ ሊንክ ትስስር ብንፈጠር አፍሪካን ተጠቃሚ ትሆናለች። እዚህ ያሉ ሰዎችም ለምርምራቸው በተፈጥሮ ላይ ስፔሻሊ በቴክኖሎጂ በእርሻ እንዲሁም በጤና ላይ ምርምር ካደረጉት የአፍሪካም ተጠቃሚ ትሆናለች ብዬ ነው ጠየቅኩት።
ምን አይነት መልስ ነው የሰጡት?
የዩኒቨርሲቲ ፕሬዚዳንትም ከዚህም በፊት ጥያቄውን እንደሰማና ከተለያዩ ዩኒቨርሲቲ ስፔሻሊ ከዩናይትድ ኪንግደም፣ ማሌዥያ፣ ሜክሲኮ ጋር ከዚህም በፊት እየተመካከሩ ነበርና እኛ ያሰምነው አፍሪካ ላይ ኢንቨስት ማድረግ ነው። ፓርቲኩላሪ ደግሞ ከዚህም በፊት በሳውዝ አፍሪካ እና ግብጽ ላይ ትስስር ፈጥረናል። አሁን ደግሞ ትኩረታችን ወደ ምስራቅ አፍሪካ በኢትዮጵያ፣ ታንዛኒያ፣ ኬንያ እዛ አካባቢ ያለው ታገሮች ላይ ከወጣቶች ላይ ዩኒቨርሲቲዎች ላይ ትስስር ካረግን በኋላ ትውልዱ ተጠቃሚ እንደሚሆን እኛም ተስማምተናል። በቀጣይ ደግሞ ከዩኒቨርሲቲውም አመራር ከተለያዩ ዩኒቨርሲቲዎች ጋር ተጨባጭ የሆነ ነገር እንሰራለን ብለን ፕሮሰሱ ተጀምሯል።
ትስስሩ በምን አይነት መልኩ ነው የሚሆነው? በየትኛው መንገድ ነው ይህንን እቅድ ለማሳካት ያሰባችሁት? በምን ያህል ጊዜ ውስጥ ምን ያህል ተማሪዎችስ የሚለውን የተነሳ ነገር ካለ?
የትኛው ጊዜ አቺቭ እናደርጋለን አላማችን የሚለው አልተወሰነም። አሁን ባለን የበሽታ ሁኔታና ከሰዎቹም ጋር ከዩኒቨርሲቲው አመራር ጋር ፊዚካሊ ተገናኝተን ውይይት ማድረግ ይከብዳል። በአሁኑ ጊዜ የኮቪድ ሁለተኛ እንደገና ስለተነሳ ማለት ነው። አሁን ሁሉም ስብሰባ ትምህርቱም ይሁን በኦንላይን ወይ ደግሞ በዙም ነው። ስለዚህ አሁን የታሰበው አላማችን ማሳካት በመልቲ ዳይሬክሽን ነው፣ በተለያየ ነው። ከዚህም የሚሄዱ የምርምር ግሩፕ ይኖራል፣ ወደ አፍሪካ ይሄዳል። ከሙሉ ፋሲሊቲው ከሙሉ ላብራቶሪ ድጋፍ ጋር ይሄድና እዛ ተማሪዎቹን እያስተማረ እንዲሁም ከአፍሪካ እዚህ መጥቶ ተማሪዎች በልምድ ያገኛሉ። እንዲሁም ዩኒቨርሲቲውን በተለያየ ጊዜ ተጨባጭ ነገር በቴክኖሎጂ ላይ በእርሻ እንዲሁም በጤና ላይ ለተለያየ ሪሰርች ይሰራል። ከዚህም በፊት ካለው ለየት ይላል፣ ተጨባጭ ነገር ነው።
በውጭ ሀገር ሄደው ትምህርታቸውን መማር የሚፈልጉ ወይም ነፃ የትምህርት እድል ማግኘት የሚፈልጉ ተማሪዎች ወይም ወጣቶች ሊኖሩ ይችላሉ እና እስቲ ከአንተ ልምድ እንነሳ።
ብዙን ጊዜ ስኮላርሺፕ እየፈለግኩ ነበረ። እኔ ቢያንስ ወደ 71 ጊዜ ስኮላርሺፕ ሞክሬያለሁ። ያው 72ኛ ላይ ነው የተሳካልኝ ማለት ነው። ስለዚህ ወጣቱ ምን ማድረግ እንዳለበት፣ ወጣቱ ደግሞ ስኮላርሺፕ የት አገኛለሁ ብሎ ጎግል ላይ ሰርች በማድረግ አሁን ውጭ ሀገር ትምህርት ላይ ላሉት ደግሞ ሲነሮቹን መጠየቅ እንዴት አፕላይ ማድረግ፣ ከውጭ ሀገር ያሉ ሰዎች ደግሞ ያው ትውልዳችን ማገዝ አለብን ብዬ አስባለሁ።
በሆንግ ኮንግ የቻይና ዩኒቨርሲቲ የፋርማሲ ሶስተኛ ዲግሪ ወይም ዶክተሬት ተማሪ ጂኔኑስ ፈቃዱ በአድማጮች እና በጋቢና ቪኦኤ ስም በጣም አመሰግናለሁ።
እኔም አመሰግናለሁ።
አብረን ስላመሸ እንደዚህ ብሎናል። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ ደግሞ ቅንብሩን በማከናወን እስካሁን ድረስ አብረናችሁ አምሽተናል። የዛሬው መርሃ ግብር አርታኢ ሰለሞን አባተ ነበረ። መልካም ምሽት።